ሳምንታዊ የንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን ያደረገው አዲስ የገንዘብ ፖሊሲ የተዋጋ ንረትን ለመቆጣጠር ያስችላል ይሆናል ወይ በሚል ጉዳይ ላይ ነው። የኢትዮጵያ ብሔራዊ ባንክ አዲስ የገንዘብ ፖሊሲ ማዕቀፍ ባለፈው ሳምንት ይፋ አድርጓል። በብሔራዊ ባንክ ገዥ ማሞስ መስመላል ምረቱ ይፋ ያደረገው ይህ አዲስ የገንዘብ ፖሊሲ ማዕቀፍ በሁለት ተመን ላይ ወደ ተመሰረተው የገንዘብ ፖሊሲ የሚያሸጋግር ነው ተብሏል። የአሜሪካ ድምጽ ያነጋገራቸው የፋይናንስና ምጣኔ ሀብት ባለሙያዎች እርምጃው ከፍተኛ የሆነውን የዋጋ ንረት ለማረጋጋት አስተዋጽኦ እንደሚኖረው ገልጸዋል። ከዚህ ጎን ለጎንም አገራዊ ሰላም በማረጋገጥ ምርታማነትን በማሳደግና የግል ዘርፉን በማነቃቃት ላይ መንግስት በትኩረት ሊሰራ እንደሚገባም ባለሙያዎቹ መክረዋል። ለዛሬ ንግድና ምጣኔ ሀብት ዘገባ የተጠናቀረው ዘገባ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምረቱ ሐምሌ 2 2016 ዓ.ም ተቀርጾ በተላለፈ ጋዜጣዊ መግለጫቸው ይፋ ያደረጉት አዲሱ የገንዘብ ፖሊሲ ማዕቀፍ በወለድ ተመን ላይ ወደ ተመሰረተ የገንዘብ ፖሊሲ የሚያሸጋግር ነው። ይህም ብሔራዊ ባንክ ለንግድ ባንኮች በሚሰጠው ብድር ላይ እንደ ኢኮኖሚ ሁኔታ የወለድ ምጣኔ ተመኑ ላይ ማሻሻያዎችን በማድረግ የዋጋ ንረትን ለመቆጣጠር ያለመ መሆኑን ተናግረዋል።
በአዲሱ የገንዘብ የፖሊሲ ማዕቀፍ መሰረት ባንኩ በዋናነት የገንዘብ ፖሊሲ አቋሙን ለማሳየትና አጠቃላይ የገንዘብና የብድር ሁኔታዎችን ለመወሰን የሚረዳ የብሔራዊ ባንክ ተመን ወይም ናሽናል ባንክ ፖሊሲ ሬት የሚባለውን የፖሊሲ ተመን ወይም የፖሊሲ ሬት ይጠቀማል። ይህ የብሔራዊ ባንክ የወለድ ተመን እንደ የዋጋ ንረትና የገንዘብ ሁኔታ እየታየ ከፍ ወይም ዝቅ የሚል ይሆናል። የብሔራዊ ባንክ የወለድ ተመን ለመጀመሪያ ጊዜ 15% ይሆናል። ይህ የፖሊሲ ተመን በአሁኑ ወቅት የሚታዩ ማክሮ ኢኮኖሚያዊ ሁኔታዎችን ማለትም እየቀነሰ ያለውን ነገር ግን አሁንም ከፍ ብሎ የሚታየውን የዋጋ ንረት፣ ዝቅተኛ የመሰረታዊ ገንዘብ እንቅስቃሴና ካለፈው ዓመት ወዲህ በከፍተኛ ደረጃ እየወረደ የመጣውን የባንክ ብድር እድገት ከግምት ውስጥ ያስገባ ነው።
ባንኩ ከገንዘብ ፖሊሲ ጋር የተያዙ የሰነድ ግብይት ጨረታ በየሁለት ሳምንቱ ማካሄድ፣ ለባንኮች የአንድ ቀን ብድር መስጠት፣ የገንዘብ ገበያ ምስረታና ቀድሞ ሲተገበሩ የነበሩ ፖሊሲዎችን በጊዜያዊነት መቀጠል በአዲሱ የገንዘብ ፖሊሲ ከሚወሰዱ እርምጃዎች መካከል መሆኑንም የባንኩ ገዥ ገልጸዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ መንግስት ከዚህ በፊት የብድር ጣሪያ መገደብ፣ የግምጃ ቤት ሰነድ ሽያጭና የባንኮችን የብድር ምጣኔ መወሰን ቀጥተኛ የሚባለውን የፖሊሲ አይነት ይተገብር እንደነበር ይናገራሉ። አዲሱ በወለድ ተመን ላይ የተመሰረተው የገንዘብ ፖሊሲ ከዚህ የተለየ እንደሆነ የሚናገሩ ዶክተር ሰዋለ ስለ ፖሊሲው ምንነትም እንደሚከተሉ ያስረዳሉ።
አንድ ባንክ በተለያየ ምክንያት ገንዘብ ሊኩዲቲ ችግር ኖሮበት የጥሬ ገንዘብ ችግር ኖሮበት ቢበደር ከብሔራዊ ባንክ አሁን ባለው የሚከፍለው 15% ነው መነሻው። ያ ማለት አንድ ባንክ በ15% ተበደረ ማለት ለባንኩ የዛ ገንዘብ ኮስቱ 15% ነው። ማበደር ቢፈልግ ከዛ ላይ ትርፉን ያስተዳደረው ወጪውን ጨምሮ ነው የሚያበድረው። ስለዚህ በሌላ መንገድ የገንዘብ ዋጋ ኮስቱ እየጨመረ ይሄዳል ማለት ነው። ከ15% በላይ እያሳደገው ሲሄድ ባንኮች የሚያበድሩበት የወለድ ምጣኔ በዛው ልክ እየጨመረ ይሄዳል። ባንኮች የሚያበድሩበት የወለድ ምጣኔ እየጨመረ ሄደ ማለት ኢኮኖሚው ላይ ብድር የሚፈልጉ ፋይናንስ የሚፈልጉ ገንዘብ የሚፈልጉ ተቋማትና ግለሰቦች ለሚፈልጉት ገንዘብ የሚከፍሉት ዋጋ ከፍተኛ ስለሚሆንባቸው የብድር ፍላጎታቸውን የኢንቨስትመንት ፍላጎታቸውን ያሳንሰዋል። ስለዚህ ኢኮኖሚ ላይ ሰርኩሌት የሚያደርገው የገንዘብ መጠን እየቀነሰ ይመጣል። በሌላ በኩል ደግሞ ገንዘቡ ኢኮኖሚ ላይ ሰርኩሌት የሚሆነውን ገንዘብ መጨመር ሲፈልግ የብሔራዊ ባንክ እችን 15% ያላትን 10% ሊያደርሳት ይችላል፣ 9 ሊያደርጋት ይችላል፣ 12 ሊያደርጋት ይችላል። ያ ማለት የገንዘብ ዋጋ እየወረደ ሲሄድ የተቋማት የመበደር ፍላጎት ከፍተኛ ይሆናል። የተቋማት የመበደር ፍላጎት ከፍተኛ ከሆነ ባንኮች ከኢኮኖሚ በቁጠባ መልክ የሚያንቀሳቅሱትን የሰበሰቡትን ገንዘብ ኤግዞስት አድርገው ሲጠቀሙ ብሔራዊ ባንክ የሚያበድርበት ዋጋ ዝቅተኛ ከመሆኑ የተነሳ ምን ያደርጋሉ? ከብሔራዊ ባንክ ይበድሩና መልሶ ያበድራሉ። ስለዚህ ቀጥተኛ ባልሆነ መንገድ ኢኮኖሚው ላይ ያለውን የገንዘብ አቅርቦትና ፍላጎት መወሰን የሚያስችለውን መንገድ ነው እየተከተለ ያለው።
የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ በበኩላቸው ከአዲሱ ፖሊሲ በተጨማሪ በቅርቡ ለሕዝብ ተወካዮች ምክር ቤት የተመራው የብሔራዊ ባንክ አዋጅ የመንግስትን የመበደር አቅም የሚገታ ነው ይላሉ።
ይህ ብቻ በተናጠል ብቻ መፍትሄ አይደለም። ሌሎችንም ጉዳዮች አጠቃላይ ማየት አለብን። አንደኛው አሁንም የተረቀቀው የብሔራዊ ባንክ ረቂቅ አዋጅ አየህ እንደሆነ የኢትዮጵያ መንግስት ከብሔራዊ ባንክ መበደር ከሞላ ጎደል ተከልክሏል ማለት ነው። ይሄ ጥሩ ነው። አየህ፣ ከዚህ በፊት ችግር የፈጠረው የኢትዮጵያ መንግስት እንደፈለገ ስለሚበደር ወደ ኢኮኖሚ የሚገባው ጥሬ ብር እንደ በከፍ ይገባ ነበረ። ባንኮች ያንን ጥሬ ብር ይዙና የተወሰነውን ብሔራዊ ባንክ ያስቀምጡና የእሱን 3-4 እጥፍ ደግሞ አባስተው ገንዘብ ይፈጥራል። አሁን ይሄ ገንዘብ ከተበጀለት ብሔራዊ ባንክ ተአማኒነቱ ከጨመረ፣ አየህ፣ ብሔራዊ ባንክ ተአማኒነቱ በጣም ወሳኝ ነው። አሁን የተወሰነ ነጻነትን የመሰጠት ሁኔታ፣ የመንግስት ከብሔራዊ ባንክ የሚወስደው ብድር ገደም የመደረግ ሁኔታ፣ ሌላው ከዛ ባሻገር ሌሎች ጉዳዮችም አሉ። የኢኮኖሚ ትንበያ ጉዳዮች ላይ ብቃቱ ምን ያህል ነው የሚለውንም ጉዳይ በጣም ከግንዛቤ ማስገባት አለብን። እነዚህ ሁሉ ነገሮች ተካተው ብሔራዊ ባንክ መስራት የቻለ እንደሆነ ዋጋ ግሽበት ላይ የተሻለ ለውጥ ሊያመጣ ይችላል እላለሁ።
ባለፈው ዓመት ብሔራዊ ባንክ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20% በታች አወርዷል በሚል ይፋ ያደረገው እቅዱ መሳካቱንና አሁን ያለው ሀገራዊ የዋጋ ንረት 19.9% ብቻ መሆኑንም በመግለጫው ተገልጿል። ዶክተር አብዱል መናን አዲሱ የገንዘብ ፖሊሲ የሚያስከትላቸው ኢኮኖሚያዊ መቀዛቀዞች ቢኖሩም ከፍተኛ የሆነውን የዋጋ ንረት በመቆጣጠር ረገድ ግን አስተዋጽኦ እንደሚኖረው ይናገራሉ።
ሁሉ ጊዜ ስለ ዋጋ ግሽበትና ስለ ኢኮኖሚ እድገት ሲወራ አንዱም ትምህርት አለ። አየህ፣ ኢትዮጵያ የነበረችበት አስከፊ የዋጋ ግሽበት ነው። የዋጋ ግሽበቱ እንዳለ ይቀጥልና ኢኮኖሚ እንቅስቃሴ ባንኮቹን ብድራቸውን ይግፉበት ካልክ ምንም አትጠራጠር፣ የዋጋ ግሽበቱ ለድሃው በጣም አስከፊ ሁኔታ ነው የሚፈጥረው። የዋጋ ግሽበት በጣም ብዙ ችግር ከሚፈጥሩ ነገሮች ኢኮኖሚ ውስጥ የዋጋ ግሽበት ነው። አንደኛው ድሃውን በጣም ወደ ድህነት ኢቭን መካከለኛ መደቡን ወደ ድህነት ሊከት ይችላል። በጣም የተወሰነ የህብረተሰብ ክፍልን ደግሞ በፍጹም አንዳንዴ ያልተለፋበትን ሀብት ላይ ያመጣ ይችላል። ለምሳሌ አንድ ባንክ በ18ና በ20% ይበደርና 30% እኮ ነው የዋጋ ግሽበቱ። ከፍተኛ የሀብት ዝውውር ከአስቀማጭ ወደ ባለሀብቱ ይሄዳል እና ንግዱ ማህበረሰብ ላይ ያለ ሰው ንብረት ያለው ሰው በጣም ተጠቃሚ ሲያደርገው ተቀጣሪውን ደግሞ በጣም ይጎዳል፣ ጡረተኛውን በጣም ይጎዳል። የዋጋ ግሽበትን አረጋጋለሁ ስትል እንደዚህ አይነት ገደቦችን አበጀተ የብድር ገደቦችን አበጀተ አረጋጋለሁ ስትል ምንም ጥርጥር የለውም የኢኮኖሚ መቀዛቀዝ ያመጣል፣ ዋጋ መክፈል አለብህ። የዋጋ ግሽበቱ ግን ወደ ተወሰነ ደረጃ ከመጣ በኋላ ደግሞ ከዛ በኋላ ስለ ኢኮኖሚውን ወደ ማነቃቃቱ ማሰብ መቻል አለብህ።
ዶክተር ሰዋለ በበኩላቸው ፖሊሲዎቹ አዎንታዊም ሆነ አሉታዊ ተጽዕኖ እንደሚኖራቸው ገልጸው መንግስት ይህን በማጣጣም ከተገበራቸው ግን የዋጋ ንረትን ለመቆጣጠር አቅም አላቸው ይላሉ።
ብቻቸውን እነሱ የሚፈልገው ለውጥ ያመጣሉ ብሎ ደግሞ መውሰድ አይቻልም። ምክንያቱም አጠቃላይ ኢኮኖሚው ላይ ያለው ፍላጎትና አቅርቦት በምርትም በአገልግሎትም ያለው ፍላጎትና አቅርቦትም በሌላ መንገድ የራሱ የሆነ ሚዛን አለውና ግን እንደ ብሔራዊ ባንክ መውሰድ የሚችለው ይሄን ነው። ሌሎቹን ዋጋ ሊያረጋጉ የሚችሉ ኢኒሼቲቮችን ሌላ ሚኒስትራል መስሪያ ቤቶች ላይ የመንግስት አካላት የሚሰሩት ነው። በብሔራዊ ባንክ አቅምና በሱ ስኮፕ ግን ሊሰራቸው የሚችሉት እነዚህ ናቸው። ሶ የሁለቱ ጥምር ውጤት በዘላቂነት የዋጋ መረጋጋትን ያመጣሉ ተብሎ ይታሰባል። ነገር ግን ያ ሲባል አሉታዊ ተጽዕኖ ሳያሳድሩም ወይ ካልከኝ ያሳድራሉ። እንግዲህ በባለፈው ዓመት የተወሰደው የፖሊሲ እርምጃ ኢንቨስትመንትን በመገደብ ደረጃ የባንኮችን የብድር ምጣኔ በማሳነሱ ኢኮኖሚው ላይ ለብድር ይቀርብ የነበረውን ካፒታል በመወሰን ደረጃ ከፍተኛ የሆነ አሉታዊ አስተዋጽኦ አሳድሯል። ያ ደግሞ ኢኮኖሚው ላይ ኢንጀክት ቢደረግ ቢወጣ ተበዳሪዎች ቢያገኙት ይሰሩበት የነበረ ስራ እድል ይፈጥሩበት የነበረ ምርትና ምርታማነትን ያሳድጉበት የነበረው ነገር ኢኮኖሚ ላይ የሚያሳድረው የራሱ የሆነ ተጽዕኖ አለ።
ከፖሊሲ ትግበራዎቹ ጎን ለጎን መንግስት የግል ባለሀብቱን የሚያበረታቱ የፖሊሲ እርምጃዎችን ሊወስድ እንደሚገባም ባለሙያዎቹ ይናገራሉ። ሀገራዊ ሰላምን ማረጋገጥና ምርታማነትን ማሳደግ ይገባል የሚሉት ዶክተር ሰዋለ ይህ ከሆነ ሁሉን አቀፍ መፍትሄ ለማምጣት እንደሚያስችልም ይገልጻሉ።
ገበያው ላይ ያለው አቅርቦት ያድግ ዘንድ ኢንቨስትመንትን ምርትና ምርታማነትን ማሳደግ በሰፊው መሰራት ይፈልጋል። ኢንቨስትመንትን ለማሳደግ ደግሞ የሚፈልጉ የራሱን የቻለ ምቹ ሁኔታዎች አሉ። አንዱ የቢሮክራሲው መሳለጥ፣ የአገልግሎት አሰጣጥ፣ የመንግስት ተቋማት አገልግሎት አሰጣጥ ኢንቨስተሩን የሚጋብዝ ከቢሮክራሲ የጸዳ ከሙስና የጸዳ አሰራር መዘርጋት፣ ተገማች የሆነ ሲስተም መኖር፣ እንዲሁም ደግሞ አጠቃላይ ሀገራዊ የጸጥታ ድባቡ የኢንቨስተሩን ኮንፊደንስ ቡስት የሚያደርግ የሚያሳድግ የሚያበረታታ መሆን አለበት። የውጭ ኢንቨስተሮችንም የሚስብ መሆን አለበት። ያን ለማድረግ ከዚህ በፊት በተደጋጋሚ ላነሳ ነው ሀገራዊ ፖለቲካል ድባቡ የሰላም ሁኔታ እዛ ላይ በደንብ መሰራት አለበት።
የኢትዮጵያ ስታቲስቲክስ አገልግሎት ያወጣው የዋጋ ንረት የሰኔ ወር ሪፖርት አጠቃላይ የዋጋ ንረት ወደ 19.9% መውረዱን አስታውቋል። ይህም በብሔራዊ ባንክ ከተገለጸው ጋር ተመሳሳይ ነው። በሪፖርቱ የምግብ ነክ ዋጋ ንረት 22.7% ሆኖ የተመዘገበ ሲሆን ምግብ ነክ ያልሆኑ ምርቶች ደግሞ 15.8% እንደሆነ ተገልጿል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።